Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም ዛሬውን አሁን ጀመረ። ጦርነቱ ሊያበቃ ስለሚችልባቸው መንገዶች የሚሰነዘሩ የተለያዩ መላምቶች መኖራቸውን ይላል። መቼና እንዴት እንደሚያበቃ በርግጠኝነት መናገር እንደማይቻለው ሁሉ ዓለምን ወዴት እየወሰደ ስለመሆኑ አንዳንዱን ፍንጭ ከመውሰድ ያለፈ የሩሲያና የዩክሬን ጦርነት አንድምታ አሁንም እያነጋገረ ነው። በርግጠኝነት መናገር የሚቻል ነገር ቢኖር ግን በዓለም የምጣኔ ሀብት ይልቁንም ድህረ ኮቪድና በየቦታው ከተካሄዱና ከሚካሄዱ ግጭቶች ማግስት ቀድሞውንም በቋፍ በነበረው የአፍሪካ ሀገሮች የምጣኔ ሀብት ይዞታና ብሎም በዜጎች ህይወት ላይ ያሳደረውና አሁንም እያሳደረ ያለው ብርቱ ጫና ነው። ሙያዊ ትንታኔ የሚሰጡን የምጣኔ ሀብት ባለሙያ እንግዳ አሉን።
ባለፈው ሳምንት የዓለም ባንክ ያደረገው ጥናት ነበር። ዋና ዋና ችግር የሚያጋጥማቸው ሀገሮች በአፍሪካ ውስጥ በመጀመሪያ ደረጃ የበለጠ የምትጎዳው ሞሪታኒያ፣ ከዛ ግብጽ፣ በሶስተኛ ደረጃ ደቡብ አፍሪካ፣ በአራተኛ ደረጃ ዛምቢያ፣ በአምስተኛ ደረጃ ሞዛምቢክ፣ ከዛ ኢትዮጵያ እያለ እየቀጠለ ይሄዳል።
ፕሮፌሰር ወርቁ አበራ ሞንትሪያል ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር ናቸው። ሙሉ ውይይታችን ዜናውን ተከትሎ ከሚቀርቡት ቅንብሮች ቀዳሚው ነው። ከ37 ዓመታት የጋዜጠኝነት ስራና አገልግሎት በኋላ በቅርቡ ጡረታ ከወጣችው ከቀድሞ ባልደረባችን የክፍሉም ኃላፊ ነበረች ከትዝታ በላቸው ጋር የጀመርነውን ወግ ተከታይም ይዘናል። ንጉሴ አክሊሉ ከአዲስ አበባ ለምሽቱ ያቀናበረውን ዝግጅትና ከናንተ ካድማጮቻችን የደረሱን አስተያየቶች ይዘን ሰዓታችን ከፈቀደም በቅርቡ ለንባብ በቃ ከአንድ አዲስ መጽሐፍ ደራሲ ጋር እንወያያለን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ ያለም ዜና በኋላ እንመለሳለን። ጠብቁን።
እንደምን አመሻችሁ አድማጮች። ከዜናዎቹ ጋር ሀብታሙ ስዩም ነኝ። በመካከለኛው አፍሪካ ሪፐብሊክ አማጽያን 10 ሰላማዊ ሰዎችን መግደላቸውን በሀገሪቱ ውስጥ ያለው የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ቃል አቀባይ ተናገሩ። ግድያው የተፈጸመው ከሀገሪቱ መናገሻ ከተማ ባንጉዌ በሰሜን ምስራቅ በሚገኝ ስፍራ እንደሆነ ቃል አቀባዩ ለኤፍፒ ተናግረዋል። አንድነት ለመካከለኛው አፍሪካ ሰላም የተባለው ቡድን በምህጻሩ ዩፒሲ የታጠቁ ኃይሎች በህዝብ ዘንድ የመብት ጥሰት ፈጽመዋል፣ በኮሎቦ በተባለ መንደር ውስጥ ባለፈው ሰኞ ገድለዋል ብለዋል አብዱል አዚዝ አውድራጉ የተሰኙት ቃል አቀባይ። እኒሁ ታጣቂዎች በቀደመው ጊዜ የጸጥታ ኃይሎችን ማጥቃታቸውን ቃል አቀባዩ አክለዋል። ተጨማሪ ማብራሪያ ከመስጠት ግን ተቆጥበዋል። ከነዚህ ጭካኔ ተግባራት በኋላ የሰላም አስከባሪ ኃይሉ የሞሪታንያ ሰማያዊ መለዮ ለባሾችን በአስቸኳይ ወደ ስፍራው በመላክ ህዝቡን ለመጠበቅ እንደተንቀሳቀሰ አዮድራጎ ተናግረዋል። ጥቃቱን እንደፈጸመ የተነገረለት ታጣቂ ቡድን ዩፒሲ ጦር መሪ ፕሬዚደንት ፋውስቲን አርቻንግ ታውዴራን ከስልጣን ለማውረድ በጎርጎሳውያኑ 2020 የተመሰረተው የአርበኞች ቅንጅት ለለውጥ የተሰኘው የአማጺ ቡድኖች ትብብር መምሪያ ኃላፊ አሊ ዳራሳ በበኩላቸው የሰኞውን ጭፍጨፋ አውግዘዋል። እሳቸው 27 የፉላኒ ጎሳ አባላትን ጨምሮ 30 ያክል የእስልምና እምነት ተከታዮች በሩሲያ ቅጥር ተዋጊዎችና የፕሬዚደንት ቲዮድራ ክንፍ በሆነው የጸረ ባላካ ታጣቂዎች መገደላቸውን ገልጸዋል። ከዓለም ደሃ ሀገራት መካከል በሁለተኛ ደረጃ ላይ የምትገኘው የመካከለኛው አፍሪካ ሪፐብሊክ ከጎርጎዛያኑ 2013 ጀምሮ የእርስ በርስ ጦርነት አውድማ ሆናለች። ታንዛኒያ ዝቅተኛ የሰራተኞች ክፍያ ወለልን ከፍ አደረገች። የታንዛኒያ ፕሬዚደንት ቅዳሜ ዕለት የሀገሪቱን የሰራተኞች ዝቅተኛ የክፍያ ወለል 25% በተጠጋ መጠን ማሳደጋቸውን ይፋ አድርገዋል። ከሳቸው በፊት ከነበሩት አምባገነን መሪ ፖሊሲ የተለየ መሆኑ የተነገረለት ውሳኔ በሀገሪቱ ባለው የኑሮ ውድነት ምክንያት ያሉ የተቃውሞ እንቅስቃሴዎችን ተከትሎ የተደረገ ነው። ፕሬዚደንት ሳሚያ ሳሉ ሐሰን የክፍያው ለሉን በ23.3% ከማሳደጋቸው በተጨማሪ ከ2016 የአውሮፓውያኑ ዓመት ወዲህ ለመጀመሪያ ጊዜ የመንግስት ሰራተኞችን ደሞዝ ማሳደጋቸውን ጽህፈት ቤታቸው አስታውቋል። የደሞዝ ጭማሪው የተደረገው የሀገሪቱን ዓመታዊ ጥቅል ምርት ገቢና እርግጽ የሀገር ውስጥና ዓለም አቀፍ ኢኮኖሚ አንጻር ከግምት ውስጥ ባስገባ ሁኔታ መሆኑን ፕሬዚደንቱ አስታውቀዋል። የቀድሞው ሀገሪቱ ፕሬዚደንት ጆን ማጋፉሊ በድንገት በሞት መለየታቸውን ተከትሎ ወደ ስልጣን የመጡት ፕሬዚደንት ሳሉህ ከሳቸው በፊት ከነበሩት መሪ ፖሊሲዎች በተነጠሉ መልኩ ከተቃዋሚ ፖለቲካ ቡድኖች ጋር ተነጋግረዋል። ማጋፉሊ ያለባብሱት የነበረውን ከኮሮና ቫይረስ ወረርሽኝ ጋር የተገናኘውን አቀራረብም ቀይረዋል። ማጋፉሊ በጥቅምት 2015 ወደ ስልጣን ከመጡ በኋላ በአውሮፓውያኑ አቆጣጠር ነው የደሞዝ ጭማሪ ጥያቄዎችን ወደ ጎን በማድረግ በምትኩ ወደቦችንና የባቡር ሀዲዶችን መገንባት፣ የሀገሪቱን ብሔራዊ አየር መንገድ ማንሰራራት በመሰሉ የመሰረተ ልማት ዘመቻዎች ዘገባው የኤፍፒ ነው። በዩናይትድ ስቴትስ ባፍሎ ኒውዮርክ አንድ ታዳጊ ወጣት በአንድ ገበያ ማዕከል ላይ በከፈተው ተኩስ በትንሹ 10 ሰዎች መገደላቸውን ፖሊስ አስታወቀ። የጥይት መከላከያ ያደረገውና ፍጅቱን በቀጥታ ሲያሰራጭ የነበረው ታዳጊ ወጣት ጥቃቱ ዘርን መሰረት ያደረገ የጽንፈኝነት ጥቃት መሆኑን ባለስልጣናት ተናግረዋል። ከተገደሉት በተጨማሪ 3 ሰዎችን አቅስሏል። ወጣቱ እጁን ከመስጠቱ በፊት የ18 ዓመቱ ነጭ ወጣት ቶፕስ ፍሬንድሊ በተባለው የገበያ አዳራሽ ውስጥ ነበር ጥቃቱን የፈጸመው። የዚህ ጥቃት ሰለቦች ነጮችና ጥቁሮች እንደሆኑ ፖሊስ ገልጸዋል። የባፍሎ ከተማ ከንቲባ ባይሮን ብራውን ድርጊቱን አንድ ማህበረሰብ ሊጋፈጠው ከሚችለው ሰቆቃ ሁሉ የከፋ ብለውታል። ፊንላንድ ኔቶን ለመቀላቀል ያላትን ፍላጎት በይፋ አስታወቀች። የሀገሪቱ ፕሬዚደንት ሳውሊ ኒኒስቶና የሀገሪቱ ጠቅላይ ሚኒስትር ሳና ማሪን በዛሬው ዕለት በሀገሪቱ ቤተ መንግስት እቅዱን ይፋ አድርገዋል። የዛሬው ቀን ታሪካዊ ነው ብለዋል ኒኒስቶ። አዲስ ምዕራፍ ጀመረ ሲሉም አክለዋል። ፊንላንድ 30 አባል ሀገራት ያሉትን የሰሜን አትላንቲክ ጦር ትብብር ኔቶን የመቀላቀለዋ ነገር ሩሲያ የዩክሬንን መውረር ተከትሎ ሲጠበቅ ነበረ። ስዊድንም ትብብሩን ለመቀላቀል ጥያቄ ታቀርባለች ተብሎ እየተጠበቀ ነው። ሁለት ክፍለ ዘመናት ያስቆጠረው የብቸኝነት የጦር ቃል ኪዳን በአዲሱ ማመልከቻዋ ይቀየራል። የሁለቱ የኖርዲክ ሀገራት ማመልከቻ በአፋጣኝ ተቀባይነት እንደሚያገኝም ተገምተዋል። ሩሲያ በበኩሏ የፊንላንድን ጥያቄ ለመበቀል በሚመስል መልኩ ኤሌክትሪክ አቅርቦትን አቋርጣለች። ፊንላንድ ከሩሲያ 10% ያህሉን ኃይል አቅርቦቷን ታገኝ ነበረ። ቱርክ በበኩሏ ፊንላንድን ኔቶን ለመቀላቀል ያቀረበችውን ጥያቄ እንደሚያሳስባት አስታውቃለች። አሁን ላይ ግን በሌሎች እድሎች ላይ በሯን መዝጋት እንደማትሻ ተናግራለች። ኒስቶ የቱርክ አቋም እንደማያሳስባቸው አስታውቀዋል። ዩናይትድ ስቴትስ የፊንላንድና የስዊድንን የኔቶ ማመልከቻ እንደምትደግፍ አስታውቃለች። ከሁለት ሳምንታት ወዲህ ለመጀመሪያ ጊዜ እስራኤል ከጋዛ ሰርጥ ጋር የሚያገናኛትን ብቸኛ መተላለፊያ ለፍልስጥማውያን ሰራተኞች ክፍት ማድረጓን የሀገሪቱ መከላከያ ሚኒስትር አስታወቀ። የፍልስጥማውያን ሲቪል ነክ ጉዳይን የሚከታተለው የእስራኤል መከላከያ ሚኒስትር ክፍል በመጻሩ ኮጋት የቀጠናው የደህንነት ሁኔታ ከተገመገመ በኋላ ለሰራተኞችና የለፈው ርቀት ለያዙ ፍልስጥማውያን የኤሬዝ መተላለፊያ ክፍት እንዲደረግ በዛሬው ዕለት መወሰኑን ይፋ አድርጓል። 12,000 ያክል ፍቃድ ያገኙ ፍልስጥማውያን ሰራተኞች ወደ እስራኤል ገብተው ለመስራት ይህንን መተላለፊያ ይጠቀማሉ። አድማጮች፣ ለምሽቱ ያዝንላችሁ ዜናዎች እነዚህ ናቸው። ከቀሪ መሰናዶዎች ጋር አብራችሁ ቆዩ።
እናስተልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እሁድ ግንቦት 7 2014 ዓመተ ምህረት የራዲዮ መስጊድ ጀመረ። ልብ ሳትሉ እንዳልቀራችሁት ትስታ ብላቸው ዛሬ በመስተንግዶ የለችም። ባለፈው ፕሮግራማችን እንዳመለከት ነው ያ ፕሮግራማችን የመጨረሻ የራዲዮ መስጊድ ተሳትፏ ነበር። ይሁንና ስለ ረጅሙ ሙያዊ ህይወት ጉዞዋ፣ ስለ ጋዜጠኝነትና እንዲሁም በጠቅላላው ስለ ህይወት በጀመርነው ወግ ቆየት ብሎ ታገኛታላችሁ። አድማጮች፣ አሁን ወደ ዕለቱ ዝግጅት ከማምራታችን በፊት ታዲያ በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። ውበት መጨረሻ። ይቆጨኛል ጊዜው ድሮ ሳንገናኝ ከንቱ ያባከነው ያልተዋወቅንበት ሳናውቅ ያጠፋ ነው የሌለ ፍለጋ አድማስ ጠግሄድ ነው አስናፍ ዳር ተጉዘን ዞረን የመጣ ነው እልፍ እንደ ቅድም ውልብ እንደ ጠዋት ለማለዳ ፀሐይ ረፋፍዶ እንደ መውጣት ጊዜ መንገድ ሆኖ ዘመን እንደ ዘበት ተነፋፍቀን ኖረን ድንገት ተገናኘን እርሱ የፈቀደለት ይገርማል ህይወት መስመራችን ባያገጣጥመን መኖርሽን ሳላውቅ ሳታውቂ መኖሬን ሺ ዘመን ጠብቀን ሳናስብ ቢመጣ ድንገት ብናገኘው ዝብርቃችን ወጣ ምን መሆኑ እንኳን በቅጡ ሳይገባን ባሴት እንደሰከርን አዲስ ዓለም ገባን ማን ይፈርድብኛል መለየት ተስኖኝ ሁሉስ ቢምታታብኝ ቅዠት ህልም ወይስውን ይልቅስ ንገሩኝ መልሱ ባያረካ ካንጀት ጠብባይልም አስረጅ ለማግኘት ይኸውቋትናለሁ መጠየቅ አይገደኝ ዛሬም ጠይቃለሁ ይገርማል እስከሽኝ ወዝወዝኝ ቆንጥጡኝ ባካችሁ ፈጥኜ እንድነቃ መልሱን ካወቃችሁ አስታውሱኝ ባልረሳም ንገሩኝ ደግማችሁ ህልምህ የሚጨበጥ እውነት ነው ብላችሁ አይኖችሽ ካይኖቼ ድንገት ቢጋጠሙ የጠበቅኩት ዘመን ምክንያቱ ተገልጦ ገባኝ ቅድሙ የልብሽን ዜማ አነበብኩ ነፍስሽን የትርታሽን ስልት ማራኪ ዳንስሽን የሰከነው ቀልብሽ መንፈስሽ ነገረኝ ለህይወትሽ ትርጉም ያገኘሽበትን ተረዳሁ በቅጽበት የምትኖሪለትን ድሮ ድሮ ያኔ ሳላይ የለየሁሽ ሳላውቅ የፈለግኩሽ ፈቅጄ የወደድኩሽ ስንት ዓለም ጠበቅኩሽ የምነት ቃልሽ ለምለም ወደር የለዋቻ መጠበቅ አበቃ ልብስ ወደ ነገ ተያይዞ ጭልጥ እስከ ዓለም ዳርቻ የነገ ስዕሎች በሚል አቢር እስከ ተጻፉ ተከታታይ ግጥሞቻቸው ውበት መጨረሻ ከተሰኘች ረዘም ያለች ግጥማቸው አጠር አድርገን የወሰነውን የሳምንቷ ምርጥ ያደረግናትን የኔ የተባሉ ግጥኛችንን ግጥም በማስቀደም ዝግጅታችንን ጀምረናል። ቀደም ብለን በመግቢያችን ወደ አስተዋወቅናችሁ ቅንብር ነው የምናመራው። በሩሲያና በዩክሬን ጦርነት አንድምታ ዙሪያ ከምጣኔ ሀብት ባለሙያ ጋር ወደ ተደረገ ቃለ ምልልስ። ፕሮፌሰር ወርቁ አበራ ሞንትሪያል ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁኝ ውይይቱን እንድንቀጥል ስለጋበዝከኝ አመሰግናለሁኝ አቶ አሉላ።
ከጥቂት ሳምንታት በፊት ነበር የሩሲያና የዩክሬን ግጭት እንደጀመረ ጦርነቱ በዓለም ኢኮኖሚ ላይ የማህበራዊ ህይወትም ሆነ ፖለቲካ ላይ ምን አይነት ተጽዕኖ ሊያሳድር ይችላል ይሆን የሚል ወደፊት የሚታየውን ነገር ነበር ከመድረሱ በፊት እርስዎና የሙያ ሀጋሮ አቶ ገብርኤል ንጋቱን ጋብዤ የተወያያችሁት መለስ ብለን ልንጎበኘው ነው። ድንገት በተፈጠረ አጋጣሚ አቶ ገብርኤል በቀጠሯችን መሰረት በዚህ ውይይት ለመሳተፍ ለጊዜው አልቻሉም። በሚቀጥለው ውይይት ላይ እርሳቸውም እንደሚቀላቀሉ ተስፋ አደርጋለሁ። እጅግ እየናረ ከመጣው የምግብ ዋጋ እስከ ነዳጅና ሌሎች ቁሳቁሶች ዋጋ እያሳደረ ያለውን ጫና ዛሬ በተግባር ያየነውን ማለት ነው። ቀደም ሲል ሐሳብ ነበርና ወደፊት ይመጣል ብለን የተወያየነው በተለይም በአፍሪካ ምጣኔ ሀብትና ፖለቲካ እንዲሁም ሁለንተናዊ ማህበራዊ ህይወት ላይ ያለውን ተጽዕኖ ለመመልከት ከዓለም አቀፉ ይዞታው ብንጀምር ምን ታዘቡ? ከተጀመረ ሶስተኛ ወሩ እየተቃረበ ያለ ጦርነት ነው። ምን አይነት ሁኔታዎች ይመለከታሉ ፕሮፌሰር ወርቁ?
እሺ አመሰግናለሁኝ። ጦርነቱ በተጀመረ አካባቢ ያነሳናቸው አንዳንድ ሊመጡ የሚችሉ የኢኮኖሚ ችግሮች ነበሩ። እነሱን አይተናል እና ዋናውም የዋጋ ግሽበት ነው። በተለይም የነዳጅ ዘይት ዋጋ መጨመር፣ የምግብ ዋጋ መጨመር ከፍተኛ ችግር እየፈጠረ ነው እና እዚህ ላይ እንግዲህ በዓለም ደረጃ ስንመለከተው ጦርነቱ ያደረገው ውጤት ምንድን ነው? በዋጋው መጨመር ላይ አስተዋጽኦ አድርጓል። መገንዘብ ያለብን እንግዲህ ግዥበቱን ጦርነቱ አልፈጠረም፣ ቀደም ብሎ ግዥበቱ ነበር እና ጦርነቱ የዋጋውን ግዥበት አባብሶታል እና ጦርነቱ ያስከተለውን የኢኮኖሚ ችግር ስንመለከት መገንዘብ ያለብን ምንድን ነው? በይበልጥ ሁሉም ሀገር እኩል ተጎድቷል ለማለት አንችልም። የበለጠ የተጎዱት ሀገሮች እነማን ናቸው ብንል ከኢኮኖሚ አንጻር ማለት ነው ለዩክሬን እና ለሩሲያ የሚቀርቡ ሀገሮች በይበልጥ እየተጎዱ ናቸው። ምክንያቱም ያላቸው ኢኮኖሚ ስስር ከፍተኛ በመሆኑ። ከዛ እንግዲህ የተጎዱ ሀገሮችን ስንመለከት እርግጥ የዋጋ ግሽበት ቅድም እንዳልነው ጠቅላላው ዓለምን ነክቶታል። ሆኖም በይበልጥ የተጎዱት ታዳጊ ሀገሮች ናቸው። ታዳጊ ሀገሮች በተለይም የምግብ ዋጋ መጨመር ብዙዎቹ ሀገሮች የኢኮኖሚ ችግራቸውን አባብሶታል እና ይሄም የሆነበት ምክንያት ምንድነው ብንል በሀገር ደረጃ በግለሰብም በቤተሰብ ደረጃ ስንመለከት ገቢያቸው መጠነኛ የሆኑ ግለሰቦችና ቤተሰቦች ሀገሮች በርከት ያለው ወጪያቸውን የሚያወጡት ምግብ ላይ ነው። ስለዚህ የምግብ ዋጋ በሚጨምርበት ጊዜ በዛው መጠን ክፍያቸው ወጪያቸው ይጨምራል ማለት ነው እና ወጪያቸው በሚጨምርበት ጊዜ ሌላ እቃዎችና አገልግሎቶችን የመግዛት ችሎታቸው በጣም ይቀንሳል ማለት ነው። እና እንግዲህ ይሄንን በግል ደረጃ ስንመለከተው ግለሰቦችና ቤተሰቦች እናጋጠማቸው ዋናው ችግር ነው ማለት ነው። ከዚህ ጋር እንግዲህ ተያይዞ ደግሞ መንግስቶች ለምሳሌ የኢትዮጵያ መንግስትን ብንመለከት ወይም የግብፅን መንግስት ብንመለከት ለምግብ ድጎማ ያደርጋል። የምግብ ዋጋ በሚጨምርበት ጊዜ በዛው መጠን ድጎማቸውም ይጨምራል ማለት ነው እና ስለዚህ እንግዲህ ይሄ ደግሞ ራሱን የኢኮኖሚ ችግርን ያመጣል። የድጎማው መጨመር ምክንያት ያላቸው የበጀት ሚዛን ይቃወሳል። ከውጭ የሚያመጡት እቃ ዋጋ ይጨምራል። ስለዚህ የውጭ ሚዛን ሂሳባቸው የተቃወሰ ይሆናል። ከዚህም ጋር እንግዲህ ተያይዞ ምንድን ነው ምግብና ዘይት ላይ ከፍተኛ ወጪ ስለሚያወጡ ለሌሎች እቅዶች ያላቸው በጀት በዛው መጠን ይቀንሳል።
ፕሮፌሰር ወርቁ ይህን መሰል የበጀት ሽግሽግ ወይም ደግሞ ቀደም ሲል የተያዙ እቅዶች እስከ ማሰረዝ የደረሰበትን አንዳንድ ምሳሌዎች ቢጠቅሱልን።
እሺ ለምሳሌ እንደተረዳሁት የናይጄሪያ መንግስት ከፍተኛ የሆነ የብረታ ብረት ፋብሪካ ለመስራት እቅድ ነበረው። ነገር ግን አሁን በዚህ በዋጋው ግሽበት ምክንያት ያንን ፕሮጀክት ግብር ላይ ያዋል አልቻለም። እንደዚሁ ዛምቢያ የፖታሽ ምርት ለማምረት እቅድ ነበራቸው። ሆኖም በዚሁ በበጀት ቀውስ ምክንያት ያካሄዱት አልቻሉ። በዋጋው ግሽበት ምክንያት ምናው ችግር ጊዜያዊ ሳይሆን ዘለቀታዊ የሆነ ውጤት ሊያመጣ እንደሚችል በርከት ያሉ መረጃዎች አሉ።
መልካም ፕሮፌሰር ወርቁ እንግዲህ በዓለም አቀፍ ደረጃ ያለውን ገጽታ በደምሳሳው በአፍሪካ ሀገራት በቅድ የያዟቸውን ስራዎች ሁሉ እስከማስጣል ድረስ ዘለቄታ ያለው ጉዳት ሊያስከትል እንደሚችል አስረድተዋል። እስኪ ገፋ አድርገን እንመልከት። ሰው ራሱ በለት ተለት ህይወት በየቀኑ የሚያየውን ነገር ነው የምንመለከተው። በኑሯቸው የሚታይ ስለሆነ በሐሳብ ያለ አይደለም ዛሬ ያን ደረጃ አልፏልና። የብዙ ሺዎችን ህይወት ካጠፋ የሀገርን ምጣኔ ሀብት ካደቀቀና ሚሊዮኖችን ከቀየ ካፈናቀለ ጦርነት በአመታት ውስጥ ታይቶ የማያውቅ ከፍተኛ ድርቅና ረሃብ አስከትሏል እስከተባለው ድረስ እንደ ኢትዮጵያ ባሉ በተደራረቡ ፈተናዎች የተወጠረች ሀገር ምን ሊያስከትል እንደሚችል መገመት የሚያስቸግር ይመስለኛል። መጠኑ እጅግ የከፋ ነውና ነገር ግን በርሶ አይን ኢትዮጵያንም እንደ ምሳሌ አድርጎ ለአድማጮቻችን ቅርብ ማድረግ እንችላለን። መረጃዎች ይወጡ የታዩም ካሉ ሌሎችም የአፍሪካ ሀገሮችም የሰውንም ህይወት በቀጥታ በማያወላዳ መልኩ ጦርነቱ ከመጀመሩ በፊት በቋፍ የነበሩ ሀገሮች ዛሬ ጦርነቱ ከተጀመረ በኋላ የት ይሆኑ? ወዴት ሲያመራ ይሆን? ምን አይነት ቀውስስ ያስከትል ይሆን የሚለውን ስጋት ጨምረው።
እሺ እንግዲህ ምንድነው መቼስ ሙሉ በሙሉ ለመተንበይ ያስቸግራል እና ያለንም መረጃ በሲሙሌሽን ላይ የተመሰረተ ነው። ምክንያቱም ጦርነቱ ገና በመካሄድ ላይ ነው ያለው። የአፍሪካ መንግስታትም ያላቸውን መረጃ ሙሉ በሙሉ አሰበሰቡም እና ቀደም እንዳልኩት እንግዲህ አንድ ጥሩ መረጃ ሆኖ ሊቀርብ የሚችለው ምንድነው ባለፈው ሳምንት የዓለም ባንክ ያደረገው ጥናት ነበር እና ዋናው ማላማ የምግብ ዋጋ መጨመር በታዳጊ ሀገሮች ላይ ሊያስከትል የሚችለው ችግር ምንድነው የሚለው ጥያቄ ለመመለስ ተመራማሪዎች ሞክረዋል እና በዚህ ይሄን ጥያቄ ለመመለስ 53 ሀገሮችን መርጠዋል። ከዚህ ውስጥ በከት ያሉ የአፍሪካ ሀገሮችም አሉ። የደረሱበት ድምዳሜ ምንድነው? ከ53 ሀገሮች ውስጥ 43ቱ ከፍተኛ የኢኮኖሚ ቀውስ እንደሚያጋጥማቸው ይናገራሉ። ይሄ ማለት ምንድነው? ቀድም እንዳልኩት መጠነኛ ገቢ ያላቸው ግለሰቦችና ቤተሰቦች የበለጠ ይቸገራሉ ከሌላውም ህብረተሰብ ማለት ነው። እና የምግብ ምክንያት ምንድነው? በከት ያለው ወጪ ምግብ ላይ ስለሚሆን ነው። በግለሰብ ደረጃና በቤተሰብ ደረጃ ያንን ችግር ያጋጥማቸዋል። ደሞዛቸው የመግዛት ችሎታው በጣም ቀንሷል። ስለዚህ የኑሮ ደረጃቸው በጣም እየቀነሰ ነው ማለት ነው። በዛው አንፃር ደግሞ ቀደም እንዳልኩት መንግስት ሊሰራ የሚችለውን ስራ አገልግሎት ለምሳሌ ትምህርት፣ ጤንነትን በሚመለከት ኢንፍራስትራክቸር ኢንቨስትመንት በሚመለከት ለማድረግ የሚችለውን ያህል ያደርግ አይችልም። ስለዚህ ዘለቄታዊ የሆነ ችግር ሊፈጥር ይችላል ማለት ነው። እና በዓለም ባንክ ጥናት መሰረት ዋና ዋና ችግር የሚያጋጥማቸው ሀገሮች በአፍሪካ ውስጥ እነማን ናቸው ብለን ስንጠይቅ ጥናቱ የሚያሳየው ምንድነው? በመጀመሪያ ደረጃ የበለጠ የምትጎዳው ሞሪታኒያ፣ ከዛ ግብጽ፣ በሶስተኛ ደረጃ ደቡብ አፍሪካ፣ በአራተኛ ደረጃ ዛምቢያ፣ በአምስተኛ ደረጃ ሞዛምቢክ፣ ከዛ ኢትዮጵያ እያለ እየቀጠለ ይሄዳል። እዚህ ላይ እንግዲህ አዳማጮች ትንሽ ግራ ሊገባቸው የሚችሉ እንዴት ግብጽን የመሰለ ሀገር ወይም ደቡብ አፍሪካን የመሰለ ሀገር ማከለኛ ገቢ ላይ ያሉ ሀገሮች ከኢትዮጵያና ከናይጄሪያ ከኬንያ የበለጠ የሚጎዱበት ምክንያት ምንድነው የሚል ጥያቄ ሊያነሱ ይችላሉ። ተገቢ ጥያቄ ነው። ይሄም የሆነበት ምክንያት ምንድነው? እነዚህ ሀገሮች የምዕራባውያን የምግብ ባህል የሚከተሉ ሀገሮች ናቸው። ማለትም ዳቦና ፓስታ የሚበሉ ሀገሮች ናቸው። በዛ ምክንያት የስንዴ ዋጋ በሚጨምርበት ጊዜ የኑሮ ደረጃቸውም በጣም ዝቅ ሊል ይችላል።
ሌላ የምግብ አማራጭ በስፋት የማይዘወተርበት ይያሉ ነው። ዋና ምግባቸው አርገውት ስንዴ ነው።
ትክክል ነው ወለ ትክክል ነው። እና ያ እንግዲህ ጥሩ ምሳሌ ነው ማለት ነው። ስለዚህ ምንድነው ለምሳሌ መፍትሄ ይፈለግ በሚባልበት ጊዜ ይሄ የምዕራባውያን የአመጋገብ ባህል ከዛ በተቻለ መጠን አፍሪካኖች ነፃ መውጣት እንዳለባቸው ያሳየናል። እና የባህል ምግብ ሊጠቀሙ ይገባል። ልክ ኢትዮጵያ ውስጥ እንጀራ፣ በቆሎ እንደምንበላው በተለይም ደግሞ እንሰት ጥሩ የሆነ የምግብ ዋጋ አለው። እነዚህ የመሳሰሉት ነገሮች ላይ አፍሪካኖች ትኩረት ማድረግ እንደሚገባቸው ትምህርት ይሰጠናል።
መልካም። ፕሮፌሰር ወርቁ የኢትዮጵያን አስመልክቶ የሚታየውን ኑሮ ውድነት ተደራራቢ ችግሮችን ጨምሮ በዚህ ሰዓት የደረሰ መልከት ለማድረግ የሚያስችል መረጃ ካለ፣ የጦርነቱን አዝማሚያ አስመልክቶ በዓለም አቀፍ ደረጃ ከወዲሁ ሊታዩ የሚችሉ ሁኔታዎች ያሉበትን ሰፋ ባለው የሙያ አጋሮችን ባካተተው ውይይታችን እንመለከታለን። ለአሁኑ ግን የኢትዮጵያን ባጭሩ መልከት ቢያደርጉ።
ኢትዮጵያን በሚመለከት የዋጋው ግዥ በተዋስዋስ አድርጓል እና የኢትዮጵያ መንግስት ሴንትራል ስታቲስቲካል ኤጀንሲ ባወጣው መረጃ መሰረት የዋጋው ግዥበት የዛሬ አመት አካባቢ ፈረንጆች አቆጣጠር ኤፕሪል 2021 20% ያህል ነበር። አሁን የዋጋው ግዥበት ጨምሮ 36% ያህል 37% ሆኗል። ነገር ግን የምግብ ዋጋውን መጨመር ግዥበት ስንመለከት የዛሬ አመት 20% ያህል ነበር፣ ዛሬ ወደ 43% ያህል ጨምሯል። እና እንግዲህ ይሄ የሚያሳየን ምንድነው? ጦርነቱ በቀጥታ በኢትዮጵያ ህዝብ ላይ ያስከተለውን የኢኮኖሚ ቀውስ በመጠኑም ቢሆን ያሳየናል ማለት ነው። እና እንግዲህ ወደፊት ስንወያይ እነዚህን ነጥቦች ቀረብ ብለን እንመለከታለን።
ፕሮፌሰር ወርቆ የሚታየውን ገጽታ ይበልጡንም ደግሞ በአፍሪካና እንደ ኢትዮጵያ ባሉ ሀገሮች ውስጥ እያሳደረ ያለውን ተጽዕኖ ተመልክተዋል። በሂደት ላይ ያለ ጦርነት እንደመሆኑ ተከታታይ ውይይቶችንም መጋበዝ አልቀረም። ይልቁንም ደግሞ የሚፈራውንና ወደፊት ሊቀጥል የሚችለውን በሚመለከት ሰፋ ያለ ውይይት በጥቂት ቀናት ውስጥ መልሰን እንደምንገናኝ ተስፋ አድርጋለሁ። ለአሁኑ ለሰጡኝ ሙያዊ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
ስለጋበዝከኝ አቶ አሉላ አመሰግናለሁ።
marshet marolala yalane malimane yanchingala mariye marshet marolala yalane malimane yanchingala
አድማጮች አሁን የእናንተ መልእክቶች ከሚሰሙበት ሰዓት ላይ ደርሰናል። በኢሜይል ነው የተላኩት። እናስጥልኛሉ ላሲሉ እንደረድራሉ የቀደመውን ዝግጅታችንን የተከታተሉ አድማጫችን ካሳሁን ይበልጣል ከዚሁ ከቨርጂኒያ ዝግጅቱ በተላለፈለት ባደረሱን የኢሜል መልእክታቸው ትዝታ የአሜሪካ ድምጽን በጥረት አመልክቋን በራዲዮ መስፈይ ዝግጅት ተሰማ መጀመሪያ እንደመደንገጥ ብዬ ነበር በኋላ ግን ይህን ያህል ዘመን በብቃት አገልግሎ በክብር መሰናበት መታደል መሆኑን አስቤ ተጽናናው። ትዝታን በድምጽ ከማውቃት በስራ ዘመኗ ልክ ነው። ደርባባ ድምጿ የጣቢያው ውበት ስለነበረ ምን ጊዜም ለዛው አይረሳኝም። በአካልም አንድ ጊዜ አግኝቻት ነበር ሲሉ ይቀጥላሉ አድማጫችን ካሳሁን። ከስድስት ወይም ከሰባት ዓመት በፊት ይመስለኛል በአንድ መድረክ በኢትዮጵያ ምርጫ ጉዳይ ላይ አጭር ነገር አቅርቤ ነበር። ከመድረክ እንደወረድኩም መጣ አድናቆቷን ለመግለጽና ለማበረታታት የቀደማት ሰው አልነበረም። በእውነቱ ለሰው ክብር መስጠት የምታውቅ ትሁት ባለሙያ ናት። ቀሪው ዘመን ትረፍቱ የተላ ወይም ለአዲስ ተልእኮ አዲስ ምዕራፍ መክፈቻ እንዲሆንልሽ እመኛለሁ። በመጨረሻም የአገልግሎት ዘመናችሁን በመፈጸም የምትሰናበቱ ባለሙያዎች ያካበታችሁት ልምድና ዕውቀት ለሀገር ሀብት ስለሆነ ሰብሰብ ብላችሁ በበጎ አድራጎትም ሆነ ሌላ ማህበራዊ ጉዳይ ወገኖቻችሁ መደገፍ በሚችሉበት መንገድ ላይ እንድትመክሩ አደራ ብል ደስ ይለኛል። ዛሬም ወገን ይፈልጋችኋልና ካሳሁን ይበልጣል አስተያየታቸውን ቋጭው። ሰላም የአሜሪካ ድምጽ ባልደረቦች አሉን ደግሞ ደረጀ ገብረ መስቀል ናቸው ከአዲስ አበባ። እንጋፋ ጋዜጠኛ ስለታብላቸው ቪኦኤን እንደምትለቅ ተሰማ በጣም ነው የደነገጥኩት። ስለታ በጋዜጠኝነት ሙያ ዘርፍ ለአመታት የሚታወስ አሻራ ያሳረፈች ድንቅ ሙያተኛ ነች ሲሉ ይቀጥላሉ የአዲስ አበባው አድማጫችን ደረጀ በኢሜይል ባደረሱን መልእክታቸው። የአሜሪካ ድምጽ ሲነሳ ትዝታ አብራት ታወሳለች። ርዕስ የምትመርጥበት ክርክሮችን የምትመራበት አኳኋንና የራሷ አቀራረብ ስል በአድማጭ አምሮ ለረጅም ጊዜ የሚታወስ ብዙ ጋዜጠኞች በአብነት የሚወስዱት ነው። ታበላቸው ሌላው መለያ ባህሪዋ በተለይ ኢትዮጵያ ውስጥ በየጊዜው በሚከሰቱ አስቸጋሪ ሁኔታዎች እጅግ እንደምታዝን ለመገመት የሚቻል ቢሆንም ይህ የሐዘን ስሜት የጋዜጠኝነት ሙያዋን እንዳያዛባ የምታደርገው ጥንቃቄና የምትከተለው ስልት ብዙዎቹ የሚዲያ ሰዎች ለመፈጸም የሚቸገሩበት ነው። ደረጀ ይቀጥላሉ። ዝታ የአሜሪካ ድምጽ ስራዋን ብታቆምም በተለምዶ ጥረታ የሚባል ከስራ የመገለል ልማድ እንደማይመለከታት ግን እገምታለሁ። ለዘመናት ባካበተችው ሰፊ ልምድም በሚዲያ ዘርፍም ሆነ ለህብረተሰቡ በሚጠቅሙ ሌሎች መስኮች ከፍተኛ አስተዋጽኦ እንደምታበረክት አምናለሁ። ለትዝታ መልካሙን ሁሉ እመኛለሁ። አሜሪካ ድምጽ የዘወትር አድማጭ ደረጀ ገብረ መስቀል ከሸገር ሲሉም አስተያየታቸውን ቋጭተዋል። ደረጀ አድማጮች ቀሪውን አስተያየቶች ወደ ኋላ እናቆይና አሁን ከትዝታ ጋር ወደ ጀመርነው ውይይት እንመለስ። በቀደመው ፕሮግራማችን ልባት ካደረግንበት ነው የምንደረደረው። ፕሮግራሞች አንድ ሁለቴ በኮቪድ ዘመንም በግጭቱም ውስጥ የመሞከር እድል ነበርና አንቺ የምትሳተፊበት ተገኝተሽ ጠረጴዛ ዙሪያ ውይይት ላይ ጨረፍ ያደርግነው ይመስለኛል። አዋት ትንሽ ቃለም ዙሪያ ያለውን ዜና ስታሰባስቢ ከባድ ሁኔታ ነው የሚገጥመሽ። በተለይ ሰዎች የሚያልቁበት ሁኔታ እየበዛ ሲሄድ ተረኛው ኤዲተር ወይም አዘጋጅ ኩበትን ግዜ ሳስተውስ የሆነ ሰዓት ላይ ሐሳቡን ቶሎ ሰብስበሽ አግኝተሽ እሱን ያሰብሽ ሰውነትሽ ልትታጠቢ ወደ ሻወር ትገቢያለሽ። አምሮሽ ይሰራ ነው ሁሉንም ነገር። የሆነ ሰዓት ላይ ግን የሚቀጥለውን 30 ደቂቃ ከዛ ጭንቀት ንጻ ማድረግ ስፈልግ አገኘሽ ራሴን። ምክንያቱም ሁሉ ከስሜቱ ከጉዳቱ ከቁስለቱ በላይ መሆንን ብትፈልጊ ሰውነሽና ያምሻል። ምን ይመስላል አንቺ የግል ስሜትሽን እነተኛ እዛ ቦታ የሚወስድሽን ስሜት ሲያጋሪ?
በተለይ ኢትዮጵያዊ ሆነ ስለ ኢትዮጵያ ከውጪ ስትዘግብ ከባድ ነው። በተለይም ደግሞ እንደኔ እግዚአብሔር ይመስገን እድሉ ሲኖር አገርም ሄደ የህዝብ ጉዳት ድህነት ርዛት ማይት ስትችል እንደገና ደግሞ ተመለሰ ምናልባትም ደግሞ ትንሽ መረጋጋት ስታይ በእኛ ዘመን ኢትዮጵያ ፋታ አግኝታታል። ፋታ ይላል አገሪቱ እና አገር ማለት ህዝብ ነው። ህዝቡ ፋታ ኖሮ ታያቅ እሱ በጣም አንጀትህን ይበላሃል። ምክንያቱም ደግሞ በትንሽ ነገር ነው ሊታለፍ በሚችል ትልቅ ጦርነት ውስጥ እየተገባ አገሪቱ ደግሞ ልክ እንደሚያደግ ጻናት ሁሉ ጊዜ ተወት ስታረጋ ቡቡ ትላለች
ታንሰራራለች።
ለማንኛውም ስሜትህ ወደዛ ይሄዳል ሁሉ ጊዜ። ምን አይነት ለምሳሌ እኔ አሁን ሙያዬን መለስ ብዬ በገመግም ሲቤት የአሜሪካ ድምጽ ራዲዮ ውስጥ ስለምን ዘገባችሁ ብትል 99% ስለ ረሃብ ስለ ጦርነት ስለ አለመግባባት ስለ ፖለቲካ ፓርቲዎች ጥል ስለ ሴቶች ስለ እርዛት ስለ መፈናቀል ስለ ስደት ማአት አመት ነው። ከደርግ ይጀምራል ኢህአደግ ይመጣል። ኢህአደግ ሲመጣ ትንሽ ረጋ ብሎ ነበር። ደና ጋዜጠኞች ማገር ውስጥ ትንሽ በነጻነት መስራት ጀምሮ ነበር። ከምርጫ 97 በኋላ ደገና ከዛ እንደዚሁ እየባሰ ሄዶ አሁን ኢህአደግ የሚባለው ኃይል ደግሞ ዞሩ ሲል ጠቅላይ ሚኒስትር አብይ ሲመጡ የመጀመሪያ አንድ አመት ሁለት አመት በቃ የነበረውን የህዝብ ደስታና ዩፎሪያ ታል ከዛ እንደገና ጦርነቱ እና ቮይስ ኦፍ አሜሪካም ሲባል እንግዲህ በብዛት የዘገበው እሱን ነው ማለት ስለ ስደት ስለ ድርቅ
ስለ ፋታ የለም ብለሻል።
ፋታ ይላል አገሪቱ ፋታ ይላል ህዝቡ ፋታ አይኖርም እስካላለ ድረስ አሁንም ፋታ አይኖርም ለምንድን ነው የሚል ነገር አሁን ቀደም ያልከው ደግሞ ወደ ሌላ ልውሰድ እንጂ አሁን ይሄ ኢትዮጵያ ብቻ ሳይሆን በምዕራቡም ዓለም ቢሆን የሚያወዛግበው ይሄ ሐላፊነት የጎደለው የማህበራዊ መገናኛ ብዙሃን ዘገባ እሱ ወዴት አገራችንን እንደሚወስድም ምን ያለው ዓለምንም ወዴት እየወሰደ እንደሆነ ሪሊ የሚያሳስብ ነገር ነው።
አዎ በታላላቅ አገሮች በሚባሉት እንደ ዩናይትድ ስቴትስ ባሉ የዘመን የጠገበ ዲሞክራሲ አደጋ ላይ ወደቀበት ጊዜ ነውና እንደኛ ግጭት የበረከተበት ዓለም ምን ሊሆን እንደሚችል መገመት የሚያዳግት ይመስለኛል። ትዝታ እንደው ራዲዮ መጽሔት ላይም ነው የሚቀርበው ስራችንም የሚበልጥን አንቺ እንደነገርሽው የችግር ነገር ዘገባ ቢበዛም ፋታም ወሰድም ቀለል ያለውም ነገር ይኖራልና ትንሽ ደግሞ መንገዱን ልቀየርና
እሺ
ዘናም የሚያደርጉ በተለየ ሁኔታ ውስጥ የሚታወሱ ነገሮችንም መመልከት እንሞክር። የኢትዮጵያ ነገር ይብዛው እንጂ ዋናው አድማጫችን ቀድም እንዳልነው ኢትዮጵያውያን ይሁኑ ባለም ዙሪያ ፈያሉበት የአሜሪካን ፖለቲካን ዘግባለን፣ አሜሪካ ውስጥ የሚካሄዱ እንቅስቃሴዎችን ዘግባለን። በብዙ ዘመናት ውስጥ ከአሜሪካ ሙዚቃ ዝግጅት ሂት ፓሬድን የእናንተ ዘመን ይቀርቡ የነበሩትን አውቃለሁ። በዚህ ሀገር አነጋገር የደስታ የሚባሉ ነገሮች ሁሉም ጭንቀት ብቻ አይደለምና ከዘገባ በኋላ ሊሆን ይችላል፣ ረጅም ብዙ ውጥረት ካለበት ስራ በኋላ የፎይታ ስሜት ሲፈጠር ሊሆን ይችላል። አብሮ በመሆን የሚደረግ የትኞቹ ጎልተው ይታይሻል?
ብዙ ነገር ነው። እኔ እንደገና አሁንም ወደ አድማጭ ነው መመለስ። ምንድነው የአድማጭ ፍቅር በጣም ኃይል የሚሰጥህ ለስራ እንድትጎለብት የሚያረግህ ነገር ነው። በፊት በጣም ብዙ ደብዳቤዎች እናገኛለን። የፍቅር ደብዳቤ ሳይቀር በጣም ብዙ ደብዳቤዎች እናገኛለን። ሰው በጣም ፕሮግራሙን ይከታተላል። ካልመሰለው በደንብ ይተቸናል። ትችቱን መልሰን እናሰማዋለን። ጥሩ ነው ካለም ምስጋናውንም እናሰማዋለን። እሱ አለ። ካድማጭ ፍቅር ቀጥሎ እንዳልከው ፕሮግራሞችንም ለምሳሌ አሜሪካን ውስጥም ተዘዋውረን የአሜሪካን ባህል ወይንም ልዩ ልዩ ማህበረሰቦች ኢንዲጂነስ የሚባሉ ማህበረሰቦች ለምሳሌ አሁን ወደ ኔቲቭ አሜሪካን ማህበረሰብ ተልኬ ፕሮግራም ሰርቻ ቃለው ስለ ኑሯቸው ስለ የእለት እለት ኑሯቸውና ዘይቤያቸው እንዲህ አይነት ነገር ትምርት የምታገኝበት ነገሮች አሉ። እንዳልከው የሙዚቃ አዘጋጅ ነበርኩኝ ወጣት ስለነበርኩኝ እኔም ከታተላቸዋለሁ እነኚህ ሙዚቃዎች በተለይ በ80ዎቹ አመታት ውስጥ እና በ1970ዎቹ መጨረሻ 80ዎቹ ሂት ፓሬድ ሰራ ነበርና ለኔ በጣም በቃ በጣም ጥሩ። ግን አሁን ይገርማል ሙዚቃም ተለውጧል። እና ልጄን ነው ብዙ ምንድነው የሚሉት እና ምንም ነገር አይለወጥ ለማለት አይደለም። ብዙ ነገሮች ይለወጣሉ። ነገር ግን ልክ ነህ። ሁሉ ነገር ጨለማል ነበርም ጥሩ ጥሩ ነገሮችም ሰርተናል። ራሱ ሄደህ ስለ ፖሊዮ ስለ ኤችአይቪ ኤድስ ዘመቻ ጤና ጉዳዮች ልትዘግብ ስትሄድ በጣም ብዙ ደስታን ተጎናጽፈ የምትመለስበት ሁኔታ ነው። ከኢትዮጵያም ቢሆን
እንግዲህ ጋዜጠኝነት የሚመለከቱ የቀሩኝ ተወሰኑ ጥያቄዎች አሉ። እሱን ቆም አድርጌ ደግሞ ወደ ህይወት ለመለሰ የህይወትሽ ትልቁ አካል ስለሆነ ጋዜጠኝነት እንደጋግመን እናወራ እንጂ ህይወት የሚባለውም ነገር አለ። በደስታም በፈተናም የሚታወሱ ጊዜ ውስጥ ታልፊያለሽ። እንደሰው ጋዜጠኝነት ለዛ እንዳትጋለጭ ያረጋሽም እንደሰው ትጋለጫለሽ። ሁሉም ፈተና ይጠብቅሻልና ትልቁ ጊዜሽ የቱ ነበር? በጣም ጥሩ ጊዜ የምትይው በህይወትሽ ወደ ኋላ መለስ ብለሽ ስታስታውሺ የደስታ ጊዜሽ አርገሽ የምትወስጂው የፈተናሽ ጊዜስ?
ማንንም እናት ስትጠይቅ በግል ትልቁ ጊዜሽ መቼ ነው ብትላት ብዙዎቹ ለማለት ይቻላል ልጆቼን ስወልድ ነው። ትልቅ ነገር ነው። የመጀመሪያ ልጄን አሁን የለኝም እሱን ስወልድ በጣም ፈልጌው ነው የወለድ እና ልጅ ሁሉ ቆንጆ ነው። ነገር ግን በቃ እንዴ በጣም የሚያምር እግዚአብሔር የሰጠኝ ትልቅ ምን ያህል ሰውን ማፍቀር እንደምችል በሱ ነው የተማርኩ እና እሱ የደስታ ጊዜ ነው። ከዛ ሁለተኛው ልጅ የተወለደ ሰዎች ሁሉ ጊዜ ይስቁብኛል። ወንድ ነው ስባል ደዛኛው አርጌ ልወደው ይችላል ወይ ይሄን ሁለተኛው ሴት ነበር የፈለኩት። ነገር ግን አሁን ያለኝ ሁለተኛው ልጄ ከኔ የማይለየው ቤቱ ሌላ ጋ ነው ግን ከኔ አይለየም። እሱ እንደ ሴት ልጄም እንደ ወንድ ልጄም ነው እና እግዚአብሔር በልጆቼ ስለባረከኝ በጣም ነው ማመሰግነው እግዚአብሔርን። እሱ ነው ትልቁ ጊዜ ለኔ በህይወቴ። የመከራዬ ጊዜ ደግሞ ረጅም የመከራ ዘመን ነበረ፣ አንድ 15 አመት። ነገር ግን ስራዬን አላስተጓጎለኝም። ሰው ይገርመው ነበረ፣ እንዴት አርገሽ ነው የምትሰሪው? ይለይ ነበር ነገር ግን የሚገርም ነገር ቦታ ቦታ ነበርኝ ከዚህ ሰውጣ ዋናው ችግሬ እኔ ልጄ ታመመበትና ልጄን ያስታመምኩበት 15 አመት በጣም ከባድ ጊዜ ነበር
ዛሬ በህይወት የሌለው
ልጅ እና እንደዛም ሆኖ በቃ እግዚአብሔር ይመስገን ማለት ነው
ጠንካራ እናትም ጠንካራ የሙያ ሰውም መሆን ትልቅ ፈተና
ሆናለሁ ብዬ አስቤበት ሳይሆን እግዚአብሔር ቸርነት
ትዝታ ወደ ኋላ መለስ ብለሽ ስታይ በህይወትም በስራም እንዲህ ቢሆን በዚህ መንገድ አይቼው ቢሆን ማለታችን አይቀርም በየትኛውም ሊሆን ይችላል በስራሽም እንደው ይሄን በተለየ መንገድ አየው ነበር የምትይው ከስራ ጋር የተገናኘ ሊሆን ይችላል በህይወትሽ ኮንሰንሻቸው ካደረሻቸው ነገሮች ሊሆን ይችላል እንዲህ ባላረገ ምርጥ ነበር ያን እድል ሁለተኛ ባገኝ እንዲህ ባደርገው ነበር ትክክለም ሆኖ ብለሽ ዛሬ በዛ መንገድ የምታዩ ነገር ካለሽ ከሁለቱም ሊሆን ይችላል ሁለተኛ የያይዘሽ እንድትመለሽ ዛሬ አዲስ ስራ ምትጀምሪ ቢሆን ቀደም ሁለቱን ስሜት አንድ ቦታ አንጥሽ ነግረሽናል ዛሬ በስራ የመጨረሻው ቀን መሆን ቀርቶ አዲስ ስራ ምትጀምሪ ቢሆን ጋዜጠኛ ነበር መልሰሽ የምትሆኚው ከየትኛውም መጀመር ትችያለሽ
አሉላ ሲፈጥረኝ የጸጸት ሰው አይደለሁም ሁሉ ጊዜ እግዚአብሔር ለሚያረግልኝ በጎ ነገር ድንቅ ነገር እኔ እድለኛ ነኝ ብዬ ነው ሁሉ ጊዜ የማስበው ስለዚህ ይሄን ባረግ ኖሮ ያን ባረግ ኖሮ የሚል አይገርምህም አንተ አሁን ሁሉ ስትጠይቀኝ ምንም የሚመጣልኝ የለም
በህይወትም በስራ
ምክንያቱም አክሳሳት በህይወቴ 100% ደስተኛ ነኝ ለማለት አይደለም ማንንም ደስተኛ ሊሆን ነገር ግን እኔ ምንድነው እግዚአብሔር የሰጠኝ ራሴን ለይቼ አይደለም ማየው ራሴን ከብዙ ሰዎች ነው ማየው ደም ከጓደኞቼ ጋር አቀልዳለሁ እኔ እኮ የተወለድኩት አንዲት ጥግ የኢትዮጵያ ትንሽ መንደር
ለአድማጮች ንገሪ እሷን ሁሌን
ሰማታለች ድግግ ትመጣለች ትባላለች በጣም ቆንጆ ናት እንደ ሸለቆ አሁን እኮ ሌላ ነገር ሆኗል በጣም እንደ ተቀረው ኢትዮጵያ ከተሞች ነው ሰው ብዛት አለ እኛ በመናድግበት ጊዜ ግን የምታየው ያኔ ልጅም ስለሆንክ ውበቱን አታይም ገባ እኔ እኮ የመጣሁት እንዲህ በተራራ ነው የተከበበችው ሸለቆ ውስጥ ነገር ናት በጣም ቆንጆ ለማገር ነው ኢሉባቦር ውስጥ ነው እዛ ነው የተወለድኩት እዛ ስወለድ ነው እግዚአብሔር በትምህርት ለሚያምን አባት እንድወለድ አደረገኝ አባትና እናት እና እንደዛ ነው ህይወቴን የማየው እኔ እድለኛ ነኝ ብዬ ነው ሁሉ ጊዜ የማየው ነገሩን ለማሳጠር ግን እንደገና በወለድም ጋዜጠኛ ነው መሆን
ወጥኝ
ያን ያህል ነው ወደ
ይሄ ትልቅ ይመስለኛል
ለሙያው ክብር ነው በጣም ክብር በትክክል ከያዝክ እንደው ለምን ታካብዳለች ሊሉኝ ይችላሉ ወጣት ጋዜጠኞችን ነገር ግን አምሯቸውን እንዲፈትሹ ጠይቃቸዋለሁ
ስራ ብቻ አይደለም
አዎ ያው ቱ ዩቲዩብ ላይ እንትን ጭኖ ገንዘብ ማግኛ ብቻ ወሬ ማራገቢያና አንዳንድ ጊዜ ህዝብን የሚያጋጭ ምናምን መሆን የለበትም እንግዲህ አየህ ደሞ አፌን የሚይዘን በወረቀት ላይ እንዲህ አስተማረንና እንድናምንበት ያረገን አገር አሜሪካ ሀገር አሁን እየተንሸራተተ ነው የጋዜጠኝነት ነገር እዚህም ሀገር ምሁራኑ እሪ ያሉ ነው ስለዚህ እንደ ጋዜጠኝነት ክቡር ስራ የለም በእውነት ለህዝብ በተለይ መረጃዎች ለህዝብ በነጻ በማይደርሱበት ሀገር መረጃ በሚከለከልበት መብት በሌለበት ሀገር ከሩቅ ሆነህ መረጃ ለሌለው ህዝብ መረጃ ማድረስ እንዴት ትልቅ እድል መሰለ ትልቅ እድል እናም ደሞ ለማነሳሳት ምን ለማለት ምናምን ሳይሆን ውነቱን የሚናገር መረጃ ስለዚህ እንደገናም እድሉ ቢኖርኝ ጋዜጠኛ ነው ሞኖ
በዚህ ባበቃ ደስ ይለኝ ነበር ቃለ ምልልሳችንን በጀመርሽበት አሁን ጨረሽው ዛሬም በጀመርሽው ነው የምጀምረው ግን ይሄን ይመስላል ይሄን ሁሉ አላፊነት መውሰድ ይጠይቃል ብለሻል ሰዓታችን እያለቀ ነው በጥፍ ያሁለት ጥያቄዎች ልጠይቅሽ አንዱ እንደው ከህይወት ልምድ ቢጋራ በእናንተ ህይወት አንቺና ጓደኞችሽን ይመለከታል ብዙ ጊዜ እንደው ከጨዋታ መሃል አነሳብሻለሁ ያን ነገር በተረዳው ጊዜ ሁሉ ቡድን 17 የሚባል ቡድን አላችሁ ልጆቻችሁን በጋራ ያሳደጋችሁ በውጭ ሀገር ሲኖር እንዴት የግድ ዝምድና የሌላቸው ሰዎች ልጆቻቸው ማሳደግ ህይወትን ማበልጸግ እንደሚችሉ ምሳሌ ሆናችሁ ይመስለኛል። በተወሰነ ቅርበት በጣም ብዙ ቅርበት እንዳለው ሰው ላስብ አልችልም። እናንተን ለእናንተ ባለኝ ቅርበት ባየሁት በጣም የሚመስጠኝ ዛሬ አንዳንድ ወጣቶች ጋር ማየው ትብብር ልጆችን አብሮ ለማሳደግ ለመረዳዳት ህይወቱም ይጠይቀውን ያደረጉበታል። በተወሰነ በታካፍ ይመስል
ልክ ነው። ለዚህም ጓደኞቼ ነው እኔ ማመሰግነው። አላማው ምንድነው? እነኚህ እንግዲህ ወጣት ወላጆች ነበርንና ያኔ በ1980ዎቹ ጅምር ላይ እንደዚህ ብዙዎቻችን ወጣቶች ነን 30 ውስጥ ምናምንና አንድ ሁለት እንደዚህ ልጆች ወልደናል። እንዲህ ስናየው ልጆቹ አንዳንዶቹ አያቶቻቸው ይመጣሉ ይሄዳሉ አክስት ምናምን አላቸው ነገር ግን ሌላ ነገር የላቸው። ምን አሰብን እኛ ልክ አፍ ከፈቱ በኋላ ትምህርት ቤት ጀመርን። አማርኛ የሚማሩበት፣ ታሪክ የሚማሩበት፣ ባህል የሚማሩበት፣ እስክስታ በል፣ የትግርኛ በል፣ የኦሮምኛ በል፣ የጉራግኛ በል እንደዚህ ሰዎችን እያመጣን እንትን ይላሉ፣ አብሮ ይገናኛሉ፣ አማርኛ ይማራሉ። በዛ ተጀመረ። ከዛ በኋላ ልጆቹ ሁለተኛ ደረጃ ሄዱ፣ አደጉ፣ ኮሌጅ ሄዱ፣ ተለዩን፣ ቤት ወጡ እና ምን እናደርግ ተባለ። በእነሱ ምክንያት ሁሉ ጊዜ እንገናኛለን፣ ልደታቸውን አብረን እናከብራለን። ልጆቹም ጓደኛሞች ናቸው፣ እኛም ጓደኝነታችን እየጠበቀ ሄደ። አሁን ምን አረግን? ክለብ መሰረትን፣ የጓደኞች ክለብ ማለት ነው። ያ ክለብ ምን ያረጋል? አሁን አብሮ ይዞራል። አንዳንድ ቦታ አብረን እንሄዳለን፣ ጉዞ እናረጋለን፣ የተለያዩ ቦታዎችን እንጎበኛለን፣ ከአሜሪካ ውጭም አሜሪካ ውስጥም። ከዛ ደግሞ ለተወሰነ ጊዜ ካምፕ እናረግ ነበር ልጆቹንም ይዘን፣ አንድ ረዘም ያለ ሳምንት መጨረሻ ላይ ከአርብ ጀምረን እስከ ሰኞ ወይንም ከሐሙስ ጀምረን እስከ ሰኞ እዛው እየቀቀልን እዛው እየበላን እዛው እየጠጣን በእግራችን ጫካ ውስጥ እየተጓዘን ልጆቻችን እንደዚህ በቃ እና የህይወት ጓደኛሞች ሆነን ቀረን። አሁንም ደግሞ በለቅሶም በሐዘንም በደስታም ሲዳሩም አብረን እንድራለን፣ ለቅሶ ሲኖርም አብረን እንደራረሳለን እና ትልቅ ጓደኝነትና ድጋፍ መስረተን አለን ለሃለሁ።
ልክ ምሳሌ ይመስለኛል። ምናልባት ራስን ችሎ አንድ ቀን አሁን ጊዜ በደም ይኖርሻል ለዚህም በጥረት ያጠው ወዳጆችን ጨምሮ ምናልባት እንመለከታ።
አሁን እንግዲህ ጥረተኞች እኔ ብቻ ነበር የቀረሁት።
ላክለሻል። የሚቀጥለው ምዕራፍ ምን ይመስላል? ራስን ይቻለ ገጽ ነው ሳስላለቀ አሳውም
ሌላው ጋዜጠኝነት የሚያቁነጠነጥ
ብዙ ጥያቄዎችም ቀር ያሉ ትዝታ ብዙ ባወራዎች ደስ ባለኝ።
የተመደበልኝ ሰዓት ግን በማለቁ
ምናልባት የህይወት መንገድ የጊዜ አጋጣሚ መልሶ ያመጣን እና ያገናኘን ጨዋታችንም እንቀጥላለን። አድማጭ ተመልካቾች በመጨረሻ ቀንሽ እንዲሰሙ ላሰብኳቸው አንዳንድ ጥያቄዎች መልስ ያገኙና ከራሳቸው ጋር የሚያዛምዱትንም ትዝታ ማነች ማን ነበረች በየት መንገድ ሄደች ያዩ ይመስለኛል። በተደባለቀ ስሜት ብለሽናል ቀደም። እኔም በተደባለቀ ስሜት ነው ይሄንን ፕሮግራም ዘጋው። ጥረታ መውጣት ላንቺ ከሩጫው ከውጥረቱ የሚገባሽ ነው። ከዚህ ሁሉ ጊዜ አገልግሎት በኋላ እንኳን ደስ ያለሽ፣ መልካም እድል።
እኔም ባሉላ እድሉን ሰጥተኝ እንደገና ከአድማጮች ጋር እንድገናኝ ለማያቆኝም ራሴ እንዳስተዋውቅ ለረሱኝም ራሴ እንዳስታውስ እድል ስለሰጠኝ ከአንተም ጋር እዚህ ቁጭ ብለን ስለተጫወትን በጣም ነው ደስ የሚለኝ። በጣም ነው የማመሰግንህ። ለረጅም ዓመታት አብረን ሰርተናል። ማደንቅህ ጋዜጠኛ ነህ
እና ለአንተም መልካም እድል። በጣም ነው የማመሰግነው።
አድማጮች አሁን ደግሞ የትዝታን ጥረታ መውጣት ተከትሎ ከደረሱን አስተያየቶቻችሁ አንዱን እናሰማችሁ። የቪዲዮ ቃለ ምልልሱ ባለፈው አርብ እንደወጣ ተመልክተው አስተያየታቸውን ያደረሱን ሌላው የረጅም ጊዜ አድማጫችን የኒውዮርኩ ተላ አስፋው መልእክት ነው። የትዝታን 37 ዓመታት የዘለቀ የጋዜጠኝነት ሙያ ህይወት እርሳቸው ከሀገራቸው ውጪ ከኖሩበት ጊዜ ጋር በቁጥር መመሳሰሉን ገልጠው ትዝታ በሙያዋ ስላበረከተችው አስተዋጽኦም ይህን ብለዋል። ትዝታ በላቸው ዘወትር በሚሰማው ድምጿም ሆነ ወደ ኢትዮጵያ በስራ ምክንያት ባደረገቻቸው ጉዞዎች የኢትዮጵያን እረፍት ያጣ ህይወት ስትዘግብ ኖራ አሁን ለራሷ እረፍት ለመውሰድ ወይም ወደ ሌላ አዲስ የህይወት ምዕራፍ መሸጋገሪያ ያደረገችውን ውይይት ተከታተልኩ። የመጀመሪያውን ክፍል ቀጣዩን ክፍል በመጠባበቅ ያሉን አቶ ተዝላ አያይዘውም ቀድሞ የአሜሪካ ድምፅን በራዲዮ አሁን ደግሞ በማህበራዊ መገናኛ የሚከታተል አልፎ አልፎም ሀሳቤን በቀጥታ በጽሁፍ የሚልክ ኢትዮጵያዊ ነኝ ይሉናል። ትዝታ በላቸው ልምዷን በመጽሐፍ መልክ እንደምታካፍለን በማሰብ በአጋጣሚም ሆነ በተዘጋጀ መርሃ ግብር ብትገኝ ልምዷ ለወጣት ጋዜጠኞች እንደ ክትባት ሊጠቅም ይችላል። በአክብሮት ተድላ አስፋው ከኒውዮርክ ሲሉ አድማጫችን አስተያየታቸውን ቋጭተዋል። አቶ ተድላንም እናመሰግናለን። የሬሽን ጊዜ ስራ ባልደረቦቿን ጨምሮ የሙያ ሀጋሮቿ አስተያየቶች በተሰሙበት ወቅት ሳትቀርብ የቀረች አንዲት አስተያየት እናሰማችሁ። የትግርኛ ክፍል ባልደረባችን ዊንታ ኪዳኔ ነው አስተያየቱ።
ትዝታ በላቸው ከልጅነት ጀምሮ እየሰማ ነው ያደግን ስነው መታደል ሆኖ ከሰው ጋር ለመስራት እድሉነቶች አለው። አሁን ደግሞ የተቀረውን ህይወትሽ መልካም ሁሉ ይመኝልሻለሁ። ከአንቺ ጋር በመስራት በጣም ደስተኛ ነኝ።
አድማጮች አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ ባለፈው የራዲዮ መጽሔት በእለቱ የታሰበውን የዓለም የሰራተኞች ቀን ሜዴን አስታኮ ከቀድሞ የኢትዮጵያ ሰራተኞች ማህበር ፕሬዝዳንት አቶ ዳዊ ኢብራሂም ጋር የጀመረውን አጠር ያለ ቃለ ምልልስ ነው ይዞ የተመለሰው።
ራሱ ሜዴ ወይም ሜ አንድ ይሄ ሁሉ እንቅስቃሴ የተካሄደበት አሜሪካ እስከዛሬም ድረስ ሜይዴይ አይከበርም።
ለምን አሜሪካ ለምን ሜይዴይን አታከብርም ብለን ነበር ጥያቄውን ለቀድሞው የኢትዮጵያ ሰራተኞች ማህበር ፕሬዝዳንት ለአቶ ዳዊ ኢብራሂም አቅርበን የዛሬ 15 ቀን ፕሮግራማችንን ያበቃ ነው። ዛሬም ሜይዴይ ወቅታዊ ነው። አቶ ዳዊ
በአሜሪካ ሌበር ዴይ ተብሎ ሴፕቴምበር 1ስት መንዴይ ብለው ነው አሁን የሚያከብሩት አሜሪካኖቹ። ለምንድን ነው በመስከረም ያደረጉት? አንደኛ የኮሚኒዝም መስፋፋትን ለመግታት አክራሪነትን ለመቃወም ምናምን ብለው የተለያዩ ፕሬዝዳንቶች ያንን ቀድና ያንን ድርጊት ለማስፈጸም የዚህ አይነት ርምጃ ወስደው ነው። እንግዲህ በአጭሩ ሜይዴይ ሰራተኞች ከዛ በፊት ረጅም የሥራ ሰዓት ይሰሩ ነበር እስከ 16 ሰዓት። ጉዳቶች፣ ሞቶች በየኢንዱስትሪዎቹ የተስፋፉበት ጊዜ ነበር። ከዚህ የተነሳ የተከስኩላቸው የአሜሪካ ሰራተኛ ማህበር ማዕከል በአንድ ቀን 8 የሥራ ሰዓት ብቻ ነው መስራት ያለበት የሚለውን ያወጀበት። ከዛ በፊትም ከዛ በኋላም የዓለም ሰራተኞች አምራች ኃይሎች ይሄንን ለመዘከር ይሄ ቀን ዓለም አቀፍ የሰራተኛ ቀን ተብሎ እንዲሰየም ተደረገ። በዚህ ነው ሜይዴ።
እኛ ጋር እንምጣና የኛስን ወደኛ እንዴት ነው እንደው ባጭሩ በኢትዮጵያ ይሄን የሰራተኞች ቀን ማክበር መቼና እንዴት በማንነት እንደተጀመረ?
ከዛ ጋር ትይዩ የሆነ ከሄይ ማርኬት አሜሪካ እንቅስቃሴ ከተጀመረበት ጋር በትይዩ የእኛን ስናይ የእኛ እናከብር ለ47ኛ ነው። አሁን መከበር የጀመረው በደርግ ጊዜ ነው። 67 ነው ቀብር የጀመረው። ራስ በእድሜ ሁላችንም ገፋ ያለ እድሜ ያለን ስለነበር የኛ ሜይዴይ 1967 ሲከበርና በቺካጎ ሄይ ማርኬት 1886 ሲከበር ፓራላል የሆኑ ነገሮች አሉ። ያም አንድ በ1967 በዚህ በመስቀል አደባባይ ደም ፈሷል። ደም የፈሰሰው ራሱ በሰራተኛው ስህተት አይደለም። አሁን ላይ ሆኜ ሳየው ኢህአፓ እና መኢሶን ተፋጠው የነበሩበት ሁኔታ ስለነበረ ያኛውም የላዳደር ፓርቲ ነኝ ይላል፣ እነዚህም ደግሞ ይህና ስለወዛደር እንወክላለን ስለሚሉ በሁለቱ መካከል የሚደረገው ፍትቻ ኢህአፓ ሰራተኞችን የተወሰኑ በዚያን ጊዜ ታስታውሱ እንደሆነ ኢሰአማ የሚባል የኢትዮጵያ ሰራተኞች አንድነት ማህበር የሚባል ነበረ። ይሄ ማህበር ነፃ ማህበር ነበር። በእርግጥ ብዙ መስዋዕትነት ሲከፍል የቆየ ማህበር ነው። ማህበሩን ለሁለት ከፍለው ኢህአፓ ኢለአማ የሚባል የኢትዮጵያ ለትሮች አብዮታዊ ማህበር የሚባል ተቋቁምና በሌላ በኩል ይሄው ግሩፕ በተደራጀ በታጠቀ ኃይል በስኳድ ድጋፍ ይደረግላቸዋል የሚባል ልብ በሉ። እስካፍንቻው የታጠቀ ወታደራዊ መንግስት ፊት ይሄንን በዛን ጊዜ በነበረው የፖለቲካ ውጥረት በየዚህ ዙሪያ ባሉ ፎቆች ላይ መትረየሶች ተጠምደው ነበር እና 1967 ሲከበር እጅግ አሳዛኝ የሆነ አሰቃቂ የሆነ ንጹሐን ሸካራ የምርት እጆች የረገፉበት አደባባይ ነበረ። የአደባባይ
ውይይታችን ሰፋ ያለ ነው። የዛሬ 15 ቀን እንገናኝ።
ንጉሴና እንግዳውን እናመሰግናለን። አድማጮች፣ ሰዓት ከበቃን አዲስ መጽሐፍ እናስተዋውቃችሁ ማስበን ነበር። ሰዓታችን ግን በማለቁ ወደ ተከታዩ ፕሮግራም አሸጋግረናል። የኢሜይል አድራሻችንን ለማስታወስ horn@voanews.com፣ የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን። አድማጮች፣ አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን ይቀርን
Oh, 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 oh
ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 31 ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። የገሰኙ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢ አሉላ